የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ነሐሴ 22 2011 ዓ.ም ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
ህወሓትና ኦነግን የመሰሉ ፓርቲዎች ዳግም ወደ ስልጣን ለመምጣት አዲስ የፖለቲካ ግንባር እየፈጠሩ ነው ሲል ኢዴፓ ከሷል።
የ27 ዓመቱ ፍራት የነበረበትን ጉርለት ከማሟላት ይልቅ ሌላ አዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ ያያያል።
የኢዴፓ የምክር ቤት አባልና የቀድሞ ሊቀመንበር ልደቱ አያሌው ናቸው። በሌላ ዜና አባሉ አንድ ወጣት ሲደበድብ የሚያሳይ ቪዲዮ ቁጣ መቀስቀሱን ተከትሎ የአዲስ አበባ ከተማ ፖሊስ ኮሚሽን ይቅርታ ጠይቋል።
ህግና ደንቡ በሚፈቅደው መሰረት በብሪጅ መጠየቅ እንዳለባቸው ሁኔታ እንዲጠየቅ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ናቸው። ቆየት ብለው ይሰማሉ። ከነዚህ በተጨማሪም ወደ ወለጋ አቅንተን በራሱ ወጪ ከ20 በላይ የኮሌጅና ዩኒቨርሲቲ ተማሪዎችን የሚያግዝ ወጣት ጋር እናመሻለን።
በበይነ መረብ ላይ ለእናቶች የሚበጁ ትምህርቶችን የምትሰጥ በጎ አድራጊ ወጣት እንግዳ አለችን። እደን ገረመውን ሀብታሙ ስዩም አብረናችሁ እናመሻለን። ከሁሉ አስቀድሞ የዓለምን ውሎና ዳር የሚናገሩ አጫጭር ዜናዎች እንደሚከተለው ይደመጣሉ።
ከዜናዎቹ ጋር ተመልሰን መተናል። ሜዲትራኒያን ባህርን ሊያቋርጡ የነበሩ 40 የሚሆኑ ሰዎች ስላንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሰዎች የተነሱት ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ 100 ኪሎ ሜትር ርቀት ላይ ከምትገኘው አልሆምስ ከተማ ነበር። 200,000 ብሩንዲያውያን ስደተኞችን በመጪው ጥቅምት ወር ከታንዛኒያ ወደ ሀገራቸው ለመመለስ የተደረሰው ስምምነት በስደተኞቹ ዘንድ ስጋት ፈጥሯል። ለተባበሩት መንግስታት ድርጅት አዌስታ እናቀርባለን ያሉም አሉ። አንድ የሲቪል ማህበር ድርጅትም ስደተኞቹ ያለ ፈቃዳቸው በግድ ቢመለሱ እከሳለሁ ብሏል። የታንዛኒያ የአገር ግዛት ሚኒስቴርና የብሩንዲያቻቸው የፈረሙት ስምምነት እሁድ ዕለት ይፋ ሆኗል። በሳምንት 2,000 ስደተኞች ይመለሳሉ ነው የተባለው። የታንዛኒያ የአገር ግዛት ሚኒስቴር ሉጎላ ሲናገሩ ሁለቱ መንግስታት ተደራድረው ስምምነቱ ላይ ደረሱት የብሩንዲ የጸጥታ ሁኔታ አርኪ ደረጃ ላይ መሆኑን ስላመኑ ነው ብለዋል። ባለፈው ወር ሰኔ ላይ ሂዩማን ራይትስ ዋች ባወጣው ሪፖርት የብሩንዲ ባለስልጣናትና የገዢው ፓርቲ ወገን የሆኑ ወጣቶች የተቃዋሚ ፖለቲካ ቡድን አባላት ናቸው ብለው የጠረጠሯቸውን በርካታ ሰዎች ደብድበዋል፣ ገለዋል፣ በዘፈቀደ አስረዋል፣ ደብዛቸውንም አጥፍተዋል ሲል ወንጅሏል። UNHCR ስለሁለቱ ሀገሮች ስምምነት እስካሁን አስተያየት አልሰጠም። የብሩንዲ የሰብአዊ መብት ረገጣ ሰለባዎች ተሟጋቾች ጠበቃ ህብረት የተባለ ድርጅት የታንዛኒያ መንግስት ባለም አቀፍ ፍርድ ቤቶች እንከሰዋለን ሲል አስታውቋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የሀገሪቱ ንግስት ኤልሳቤጥ ምክር ቤቱን ለአንድ ወር እንዲያግዱ በመጠየቅ በህገ መንግስቱ ላይ በማመጽ ተግባር ፈጽመዋል ተብለው ተወንጅሏል። ተቃዋሚ ፓርቲዎችና ያፈነገጡ የወግ አጥባቂው ፓርቲ የምክር ቤት አባላት ጠቅላይ ሚኒስትሩን ብሪታንያ ከአውሮፓ ህብረት የማስወጣት እቅድ ለማደናቀፍ የያዙት ሙከራ አወሳስበውባቸዋል። ይህ የጠቅላይ ሚኒስትሩ አካሄድ ንግስቲቱ ሚኒስትሮች ጋር ቀርበው ካነጋገራቸው በኋላ ጥያቄውን ተቀብሏል። ለረጅም ጊዜ በዘለቀውና የሀገሪቱ ህገ መንግስታዊ ስርዓትን የመሸርሸር አደጋ የደቀነው የአውሮፓ ህብረት አወጣጥ ወይም ብሪክሲት ንትርኩን ይበልጡን አወሳስቦታል። በዚህም የተነሳ በሀገራዊ ህብረት አባልነት እንድትቆይ የሚፈልጉትና የተቃዋሚ ፓርቲ መሪዎች ጠቅላይ ሚኒስትሩን መፈንቅለ ምክር ቤት አካሄደዋል ሲሉ ወንጅለዋቸዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው እያዳመጣችሁ ያላችሁት። ሀብታሙ ስዩምና
ኤደን ገረመው
አብራችሁን ከአድማስ ተሻገሩ እንላለን። አሁን ወደ ቀዳሚው ዘገባ እንሻገራለን። ከሰሞኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት መድረክ በመቀሌ ከተማ ተካሂዷል። በመድረኩ ላይ መንግስት የህገ በላይነትን የማረጋገጥ ኃላፊነቱን እንዲወጣ ተጠይቋል። ህገ መንግስቱና ህብረ ብሔራዊነት አደጋ ውስጥ መውደቃቸውም ተነስቶ ይህ እንዳይባባስ እንደሚታገሉ የመድረኩ ተሳታፊዎች ቃል መግባታቸው ተሰምቷል። ሙልጌታ ስባ ቀጣዩን ዘገባ ልኮልናል።
ከፖለቲካ ፓርቲዎች ከሀገር ሽማግሌዎችና ከመሁራን የተውጣጡ የመድረኩ ተሳታፊዎች በቀጣይ በሌሎች ክልሎችና የከተማ አስተዳደሮች በተመሳሳይ ውይይት እንዲካሄድ ወስኗል። የመድረኩ ተሳታፊዎች ባወጡት ባለ 10 ነጥብ የአቋም መግለጫ በአሁን ጊዜ ህብረ ብሔራዊ ፌደራላዊ ስርዓትና ህገ መንግስቱ አደጋ ላይ እንዳለ ገልጸዋል። ሀገሪቱ የሚመራውን ኢህአዴግ ውስጣዊ ችግሮችን ፈቶ ህገ መንግስቱንና ህብረ ብሔራዊ ፌደራላዊ ስርዓቱን የመጠበቅ ኃላፊነት መወጣት አለበት ብለዋል። የፌደራል ስርዓቱን መጠበቅ የሀገር ህልውና በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣም ጥሪ አቅርበዋል።
ህብረ ብሔራዊ ፌደራላዊ ስርዓትን አደጋ ላይ ነው ሲባል የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ንጻነትና መብቶቻቸው አደጋ ላይ ወድቋል ማለት ነው። በሌላ በኩልም እነዚህ ንጻነቶችና መብቶች እንዲጣሱ መንቀሳቀስ የፌደሬሽን ምክር ቤት ተቋማዊ ህልውናን መፈታተን ጭምር በመሆኑ ህገ መንግስቱንና ህብረ ብሔራዊ ፌደራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳድሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን።
የህግ የበላይነት በማረጋገጥ የዜጎችን ደህንነትና ሰላም ለማስከበር መንግስት ኃላፊነቱን እንዲወጣም ጠይቋል። ህገ መንግስታዊ ማሻሻያዎች ካስፈለጉም በህግ አግባብ እንዲካሄድ ጠይቋል። የስብሰባው ተሳታፊዎች ህገ መንግስቱና ህብረ ብሔራዊ ፌደራላዊ ስርዓቱን ከአደጋ ለመጠበቅ እንደሚታገሉ ቃል ገብተዋል። ምርጫ 2012ም በጊዜው እንዲካሄድ ጠይቀዋል።
ህገ መንግስታዊ ስርዓቱን ማዳን ማለት በህገ መንግስቱ የተገለጹትን ድንጋጌዎች ማክበርና መተግበር ማለት ነው። በመሆኑም ህገ መንግስቱ በሚፈቅደው ህጋዊ አግባብ መጪው ምርጫ በጊዜው እንዲተገበር በአጽንኦት እናሳስባለን።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ባደረጉት ንግግር የፌደራላዊና ህገ መንግስታዊ ስርዓቱን ተጠብቆ እንዲሄድ የሚመለከታቸው አካላት ለስብሰባው ጋብዘናል ብለዋል።
ህገ መንግስት ያደግ አይደለም ሲባል እንደነበረው የህዝብ ነው፣ የብሔር ብሔረሰብ ነው። ፌደራል ስርዓቱም ይሁሉ ነው ወሪ ነው እንጂ መንግስትን ያስተዳደረ ከላይ የተለየ ዋጋ ቦታ ስላለው ካነ በስተቀር ይሄ የህዝብ ነው። ቀድም የአፋሩ ሽማግሌ ያሉት ነው ስለሌላ መናገር ይችላልላችሁ ብሏል። ህገ መንግስት በተመለከተ ግን የኛ ነው ያለው የህዝብ ነው። ከዚህ ተነስተን ነው እየተወያየን ያለ ነው። ኢህአዴግማ እኛ ያጥምታላችሁ ማአት መድረክ ነው ያለን እንዳላችሁት ከሁለት ሳምንት በፊት ነበርን ቀጣይ ነው አሁንም አለን የማይቋረጥ ነው። ስለዚህ ኢህአዴግ አሉን መከተል የሚገቡን ያካሄን ያልናቸው እኛ ብቻችን ብንዋይ ይበቃል የሚል ግን የለም። ስለዚህ ህገ መንግስትና ፌደራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን የተወጣን ነው። ዝምናንት በመጣታችን ሌላ አይደለም። ህገ መንግስቱን ማክበር መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል ኢህአዴግም ጭምር።
ዶክተር ደብረጽዮን ፓርቲያቸው ህወሓት ትግራይ ላይ ትኩረት በማድረግ እንደሚሰራ ገልጸው በፌደራል ደረጃ ደግሞ የሚጠበቅበትን አስተዋጽኦ ያበረክታል ብለዋል። ተሰብሳቢዎቹ በቀጣይ መድረኩን የሚያዘጋጁ ከተለያዩ የፖለቲካ ፓርቲዎች ከሀገር ሽማግሌዎችና ምሁራን የተውጣጡ በአባልነት የሚገኙበት ኮሚቴ በማቋቋም መርሃ ግብራቸው ትናንት አጠናቋል። ኮሚቴው ተመሳሳይ መድረኮች በማዘጋጀት የሚሰራ ይሆናል ብለዋል ዶክተር ደብረጽዮን። በዚህ መድረክ የኦሮሞ ፌደራሊስት ኮንግረስ፣ የአገው ሸንጎ፣ የገዳ ስርዓት አራማጅ ፓርቲ፣ በዶክተር ሚሊዮን የሚመራው የሲአን ፓርቲና ሌሎች 38 ፓርቲዎች የተሳተፉ ሲሆን በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች እንዳልተጋበዙ ገልጸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ከሌሎች ፓርቲዎች መሪዎች በግል ሲጋበዙ አንድም የአረና አባል አልተጋበዘም። ይህም ህወሓት ለትግራይ ተቃዋሚ ፓርቲዎች ያለውን ንቀት ያሳየበት ነው ብለዋል። የሳልሳይ ወያነ ትግራይ ፓርቲ አስተባባሪ አቶ ሀያሉ ገዱፋይ በበኩላቸው በመድረኩ ፓርቲያቸው እንዳልተጋበዘ ገልጸው እንደገለሰብ ግን ከፓርቲያቸው የተጋበዙ እንዳሉ ተናግሯል። በፖለቲካ መድረክ ላይ ፓርቲው የሚወክለውን ራሱ ይመርጣል እንጂ ሌላ ግለሰብ ሊመርጥለት አይገባም ብለዋል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊዋ ወይዘሮ ሊያ ካሳ ስለዚህ ተጠይቀው በመድረኩ የሳልሳይ ወያነና ባይቶና መራሮች በግል ተጋብዟል እንደ ፓርቲ ግን ያልተጋበዙበት በምርጫ ቦርድ ተመዝግበው ዕውቅና ስላልተሰጣቸው ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ እናመሰግናለን። ይህ በእንዲህ እንዳለ ህወሓትና ኦነግን የመሰሉ ፓርቲዎች ዳግም ወደ ስልጣን ለመምጣት አዲስ የፖለቲካ ግንባር እየፈጠሩ ነው። የኢዴፓ ምክር ቤት አባልና የቀድሞ ሊቀመንበር ልደቱ አያሌው ናቸው ይህንን ያሉት። የስብሰባው አባላት የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዲስ ችግር የመፍጠር ፍላጎት ይዟልም ብለዋል።
የአዲስ አበባ ወኪላችን እስክንድር ፍሬ በተከታተለው ጋዜጣዊ መግለጫ ላይ ከሰሞኑ በመቀሌ በነበረው መድረክ ላይ የተጋበዙ ፖለቲካ ፓርቲዎች ራሳቸውን የፌዴራሊስት ኃይሎች ብለው መጥራታቸው ከእውነታው የራቀ ነው። በአንጻሩ የኮንፌዴሬሽን ወይም ራሳቸውን የቻሉ መንግስታት ኃይሎች ናቸው ሲሉ አቶ ልደቱ አያሌ ተሟግተዋል።
አሁን የኮንፌዴሬሽን ኃይሎች የምንላቸው ኃይሎች ምንድነው ያደረጉት? አይደለም ቀርቶ አሁን ያለውን ህገ መንግስትና የፌዴራል አደረጃጀት ማሻሻል የበለጠ መብት ያስፈልጋል። እያንዳንዱ ብሔር ከስቴት ያነሰ መብት አያረካው። አቶ መድህን ያቀረበው ጥናት ቲዮን ሆቴል ሰምታችኋል። እያንዳንዱ ብሔር ከስቴት ያነሰ ከመንግስት ያነሰ መብት አያረካው። መንግስት ነህ ካላልነው በንጭንጭ ውስጥ ነው የሚኖረው ነው ያለው። ብዙ የፖለቲካ ኃይሎች እዚህ አይነት አመለካከት ሲያራምዱ ያዩ። ስለዚህ ይሄ ኮንፌዴሬሽን ኃይል አዲስ ብሎክ ፈጥሮ ምርጫን አሸንፎ እንደገና መንግስት የመሆን ስልት ውስጥ እንደገባ ያያየ ነው። ይሄን ዝም ብለን እና አንችልም። መብታቸው ነው፣ ግን ጠንካራ የሆነ የፖለቲካ ትግል አካሂዶ ይሄ ኃይል ተመልሶ ወደ ስልጣን እንዳይመጣ ማድረግ ያስፈልጋል ብለን እናምናለን። ስለዚህ እንደ አንድ የፖለቲካ ድርጅት ይሄን መተንተን ለህዝብ ማሳወቅ ኃላፊነት አለበት።
የነዚህ የኮንፌዴሬሽን ኃይሎች መሰባሰብና አንድ ግንባር ለመፍጠር መስራትም ለሀገሪቱ ህልውናና የለውጥ ሂደት ስጋት ነው ሲሉ ነው አቶ ልደቱ ያብራሩት።
ትልቅ ስጋት ፈጥረውብናል። ትልቅ ስጋት የ27 አመቱ ፍርሃት የነበረበትን ጉርለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ ያያየን። ይሄ በዋናነት የለውጥ ሂደቱ መክሸፍ ነው የሚያስከትለው። ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዛ ወደ ባሰ ፍርሃት እንድትሸጋገር የሚያደርግ። ስለዚህ በዛ መልኩ ነው ምናየው።
ኢዴፓ የፌደራል አደረጃጀትን እንደሚደግፍ የገለጹት አቶ ልደቱ አሁን የተሰባሰቡ ያሉት ኃይሎች አቋም ግን ግልጽና የተለየ መሆኑን ያብራሩት።
የፌደራል ኃይል እነተኛ የፌደራል ኃይሎች እኛ ነን። ይሄ ግልጽ መሆን አለበት። አሁን አዲስ ኃይል አስተላለፍ እየተፈጠረ ነው። እያያችሁ ነው። አሁን ህውሃት ከኢሃዴግ የመነጠል አዝማሚያ ያሳየ ነው። ከህወሓት ጋር የተለያዩ ድርጅቶች ተመሳሳይ አቋም ያላቸው የኮንፌዴሬሽን አቋም ያላቸው በተለያዩ አውደ ጥናቶች የውይይት መድረኮች ለኢትዮጵያ የሚያስፈልጋት ኮንፌዴሬሽን ነው፣ አሁን ያለው ፌዴራሊዝም በቂ አይደለም የሚል አቋም ያራምዱ። እነዚህ የኮንፌዴሬሽን ኃይሎች ይተሳሰሩ። ይሄ መሰባሰብ መብታቸው ነው፣ ግን ካለፈው የ27 አመት ትምህርት ያልቀሰመ መሰባሰብ ለሀገር የሚጠቅም አይደለም። በ27 አመቱ የኢህአዴግ ሂደት የጎደለው የኢትዮጵያ አንድነት ጉዳይ ነው፣ የዜጎች መብት ጉዳይ ነው። ስለዚህ ህገ መንግስቱ በዚህ ረገድ ያለውን ክፍተት እንዴት አድርገን እናሟላው መሆን ሲገባው ጥያቄው የለም፣ ከዚህም በላይ መብት ያስፈልገናል፣ ከዚህም በላይ የኮንፌዴሬሽን አስተሳሰብ ውስጥ መግባት አለብን እየተባለ አዲስ ጎራ የመፍጠር ሂደት ውስጥ እየተገባ ነው። ለዚህ ነው ኢትዮጵያ ህልውና እጅግ አደገኛ ሁኔታ ውስጥ እየገባ ነው የምንለው። እና ይሄን ያቋም አስተላለፍ በደንብ ማሰብ ያስፈልጋል። ያለ ምክንያት አይደለም የኮንፌዴሬሽን ኃይሎች ያሉ። ይሄ ተራ ፍረጃ አይደለም፣ የፖለቲካ ትንታኔ ውጤት ነው። አንድ ሁለት ሶስት ብለን ልናስረዳው የምንችል ምክንያት ልናቀርብለት የምንችል የፖለቲካ ትንታኔ ነው። ይህም መገንዘብ ያስፈልጋል እንጂ ዝም ብለን ያላግባብ እየፈረጅን አይደለም። ደግሞ ማይፈሩበትም በተለያዩ መድረኮች እየቀረቡ በምሁራኖችም ስም ይህን አጀንዳ እያራገቡት ነው።
አሁን በአገሪቱ እየታየ ያለው ችግርም የለውጥ ኃይሉ የፈጠረው ሳይሆን ያለፉት 27 ዓመታት ድምር ውጤት ነው ብለዋል አቶ ልደቱ። የኢዴፓ ብሔራዊ ምክር ቤት ባወጣው መግለጫ እንደዚሁም የዚሁ ምክር ቤት አባል የሆኑት የቀድሞው ሊቀመንበር አቶ ልደቱ አያሌው በሰጡት አስተያየት ላይ የኦነግንና የሌሎች ፓርቲዎችን ምላሽ ለማካተት ያደረግኩት ጥረት ለጊዜው አልተሳካም፣ እንደተሳካ መለሰበታለሁ። የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን በመቀሌ በተዘጋጀውና ማምሻውን በተጠናቀቀው መድረክ ዙሪያ መግለጫ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። በማህበራዊ መገናኛ አውታሮች የተሰራጨ አንድ ቪዲዮ የበርካታ ኢትዮጵያውያንን ቁጣ ቀስቅሶ ሰንብቷል። በቪዲዮ ላይ አንድ የአዲስ አበባ ከተማ የፖሊስ ሰራዊት የደንብ ልብስ የለበሰ ግለሰብ በካቴና የታሰረን ወጣት ሲደበድብ እንዲሁም አንድን እናት ሲገፈትር ያሳያል።
ይህንን መነሻ አድርጎ ሀብታሙ ስዩም የአዲስ አበባ ፖሊስ ኮሚሽን በክስተቱ ላይ ያለውን ምላሽና ተዛማች ሀሳቦች እንዲያጋራን ወደ አዲስ አበባ ስልክ መጥቷል። የከተማው ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታውንም አግኝቷቸዋል። ለኮማንደር ፋሲካ ቀድሞ ያቀረበላቸው ጥያቄ በቪዲዮ ላይ የሚታየው የፖሊስ ደንብ ልብስ የለበሰው ግለሰብ የከተማዋ የፖሊስ ሰራዊት አባል ነው ወይ? ክስተቱስ እንዴት ሊፈጠር ቻለ የሚል ነው።
አዎ
አባሉ የፋሲል ክላስቶ ክፍለ ከተማ ፖሊስ አባል ነው። ክስተቱ ሊፈጠር የቻለው እዛ አካባቢ በፋሲል ክላስቶ ክፍለ ከተማ ወረዳ 6 ጉፋ ማዞሪያ ተብሎ በሚጠራው አካባቢ ጋሪ በሆነ መንገድ በኮሚሽን ስራ ወይም በግብርና ስራ ላይ የተሰማሩ ለመንግስት ግብርና ታክስ እንከፍላለን የሚሉ ግሩፖችና ሁለተኛው ደግሞ ህጋዊ ባይሆንም ሰፈራችን ነው እንሰራለን የሚሉ በሁለቱ ወገኖች መካከል የተፈጠረ አለመግባባት በቅርብ ርቀት ላይ የነበሩ የፖሊስ አባላት ጉዳዩን ለመፍታት ወደ እነሱ ሲሄዱ ከአቅማቸው በላይ ስለሆነ ወደ ጣቢያ ሄዱ ሲባሉ ጣቢያ ለመሄድም ፈቃደኛ ባለመሆናቸውና ከሁለቱም ወገን መካከል ወጣ ያሉ ሰዎች እዛ ውስጥ የነበሩት ሁኔታውን ሲከታተሉ የነበሩት ወደ ጣቢያ ሂዱ አትሂዱ በሚለው ሁኔታ ላይ አንደኛው መሳሪያ ያልያዘውን ፖሊስ አንገቱን በማነቅ ሚሊተሪ ልብሱን በለበሰ አንገቱን በማነቅ እንደዚሁም አንደኛው መሳሪያ የያዘውን እግሩን ይዞ መሳሪያውን ለመቀማት ሙከራ በማድረግ ፖሊሶቹን ሲያዋክቡና ስራቸውንም ጭምር ሲያወቁ ስለነበረ በዚህ መካከል ይህንን መሳሪያው እንዳይቀማበት ለማስለቀቅና ከነ ልብሱ ታንቆ የነበረውንም ለማስለቀቅ በሚል ተወሰነ ግርግር ተፈጥሯል። ያንን ባደረጉ ሁለት የፖሊስ አባላት የአዲስ አበባ ፖሊስ ኮሚሽን አባል ቢሆኑም መላው ሰራዊትን የማይወክሉ ግለሰቦች በመሆናቸው እነሱ በሰሩት በተባለው ጥፋት ላይ ያው አስፈላጊ የሆነ በመረጃና ማስረጃ የተደገፈ ምርመራ የማጣራት ስራ እየተሰራ አባላትን ሁለቱም አባላት በቁጥጥር ስር አውለናቸው እያጣራን ነውና በዚህ በተፈጠረው ችግር ህብረተሰቡንም ጭምር ይቅርታ በመጠየቅ ፖሊስ አባሎቻችን በህግና ደንቡ በሚፈቅደው መሰረት በአስተዳደራዊ እርምጃ የመውሰድና ህጋዊና በአግባቡ በስነስርዓቱ መሰረት በህግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው።
ኮማንደር፣ እንግዲህ ከዚህ ቀደምም በተለያዩ ቦታዎች ላይ የከተማው የፖሊስ አባላት የሰብአዊ መብቶችን የሚጥሱ ድርጊቶችን ይፈጽማሉ የሚል ቅሬታ እዚህም እዚያም መደመጡ አልቀረም። የአዲስ አበባ ፖሊስ ኮሚሽን መሰል ቅሬታዎችን የሚያስተናግድበት ምን አይነት ማዕቀፍ አለው?
እንግዲህ ፖሊስ ኮሚሽኑ በእርግጥ እንደዚህ አይነት የሰብአዊ መብት ጥሰት ይፈጽማል እንግዲህ ብዙ የተለያዩ ሶሻል ሚዲያዎችም ሲናፈሱ የነበረው እሱ ብቻ እኮ አይደለም። ባለፉት ጊዜያት ራሱ ፖሊስ አባላት ህብረተሰቡን በማስተናገድ በተለያዩ ህገወጥ ግንባታ ጋር በተያያዘ ለማፍረስ ሲሄዱ የፖሊስ አመራሮችም እኮ የመጡበት ሁኔታ አለ። የፖሊስ አባላት የፈጸሙት ነገር ነው ብዙ ጊዜ የሚጎላው። እነሱ የፈጸሙት እነሱ ላይ የተፈጸመባቸው ነገር ብዙ ገልቶ የሚታይ አይደለም። ይሁን እንጂ ፖሊስ ኮሚሽኑ በተለይ ከሰብአዊ መብት ጥበቃ ጋር በተያያዘ መላው አባልና አመራሩ በተለይ ህግና ህግን ብቻ መሰረት ባደረገ መልኩ ስራቸውን እንዲያከናውኑ ከአቅም በላይ የሆነ ሁኔታ ሲያጋጥም እንኳን ተመጣጣኝ እርምጃ መውሰድ እንጂ የሰብአዊ መብት ጥሰት ውስጥ እንዳይገቡ በየጊዜው አጭር ጊዜ ስልጠና ይሰጣቸዋል። የየአይነት ኦሪንቴሽንም ይሰጣቸዋል። ይህም ተላልፎ በሚገኙ የፖሊስ አባላት ላይ አስፈላጊ የሆነ ዲስፕሊን እርምጃ የሚወሰድበት ስርዓት ነው ያለው። ከዲስፕሊን እርምጃ የሚሻገር ከሆነ መደበኛ ህግ መሰረትም በህግ እንዲጠይቁ የማድረግ እንደ ማንም ወንጀል ፈጻሚ በህግ እንዲጠይቁ የምናደርግበት አሰራር ስርዓት ነው ያለው። ሳ ፖሊስም ለየት የሚያደርጉት ባህሪያት በራሳችን ፖሊስ አባላት ላይ የተፈጸመው ጥፋት ከህዝብ ጋር የሚያቃረን ስለሆነ በራሳችን ላይ ይቅርታ ባለማድረግ ነው የምንታወቀው።
በእስካሁኑ የስራ ዘመናችሁ የህዝብ ቅሬታን መሰረት አድርጋችሁ እርምጃ የወሰዳችሁባቸው የፖሊስ አባላት ይኖራሉ?
በጣም ብዙ ነው። በተለይ በተለያዩ ጥፋት ውስጥ በተገኙ በርካታ የፖሊስ አባላት ነው ያሉት። በዲስፕሊን እርምጃም ጭምር እንዲወሰዱ አንዳንዶቹ ስራውን በአግባቡ ያላከናወኑ አመራሮችም ጭምር ከኃላፊነት ዝቅ እንዲሉ እና በጣም በርካታ የሆኑ እርምጃዎች ነው የተወሰደው። እና በዛም እርምጃ ህብረተሰቡ እውነት ለመናገር በፖሊሱ ላይ ከፍተኛ የሆነ እምነት ነው ያለው። ጥሩ ነው እንደናንተ ቤቶች ሁሉ ቢሰሩ ሲቪል መስሪያ ቤቶችን ጭምር እንደናንተ በአባሎቻቸው በሰራተኞቻቸው የተፈጸመውን ጥፋት በመቆጣጠርና ጥፋቱ ላይ እርምጃ በመውሰድ እንደናንተ ቢሰሩ የሚል ያጣና ልጆች የሚያቀርቡ
እንግዲህ በፖሊስና ህዝብ መካከል መፈራራት የነገሰበት ግንኙነት አለ። ግን በፖሊስና ህዝብ መካከል ሊኖር የሚገባው ግንኙነት ከዚህም የተሻለ ከዚህም የጠበቀ ሊሆን ይገባል። ያንን አይነት ስሜት ለማምጣት ያንን ያክል ግንኙነት ለማምጣት ምን አይነት ስራዎችን እየሰራችሁ ነው? ምን አይነት እርምጃዎችን ልትወስዱ አስባችኋል?
እስካሁን ድረስ ባለው ሁኔታ ከህብረተሰቡ ጋር ጥሩ መልኩ እየሰራን ነው። በተለይ በማህበረሰብ አቀፍ የፖሊስ አገልግሎት ከጭንስ ሀሳቡ ትግበራው ድረስ በከተማ ላይ ለምሳሌ በአስሩ ክፍለ ከተማ ላይ 57 ፖሊስ ጣቢያ ላይ ከ332 የሚሆኑ ማዕከላት ላይ ኦፊሰሮች ብቃት ያላቸው ሸሪክ ራፍራጭ ያላቸው በዚህ ዘንድ ጥሩ የሆነ ግንኙነት ያላቸው ሰዎች ተለይተው ህዝቡ ገብቶ ህዝቡን በተለያዩ አካባቢያቸውን ወጥተው በመጠበቅ አካባቢያቸውን ወንጀል እንዳይፈጸም በማድረግ ላይ ጠንካራ የሆነ ስራ እየሰሩ ነው የነበሩት እና ይህንን በበለጠ በማጠናከርና በማጉላት ህዝብና ፖሊስ ያለው ግንኙነት በዚህ ብቻ ሳይሆን ለምሳሌ ችግርተኛ የሆኑ ሰዎችን በመርዳት በችግርተኞቹ ቀድሞ የመድረስ ለተጎዱ ሰዎች ድጋፍ የማድረግ ካላቸው ከሚያገኙት በጣም አነስተኛ ገንዘብ ጭምር የተለያዩ ድጋፎችን በማድረግ በተለይ ኮሚሽኑ የመጀመሪያው ዓላማና ተልእኮ የከተማውን ሰላምና ደህንነት ማረጋገጥ ሲሆንም በእነዚህ በጎ አድራጎትና መልካም በሆኑ ስራዎች ላይም ጭምር በመሳተፍ ከዚህ ጋር ያለን ቅርብን በጣም ጥሩ ነው።
አድማጮቻችን ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው።
እንግዲህ ቀጣዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ወጣት ጄነራልስ ፈቃዱ ፋርማሲስትና የወለጋ ዩኒቨርሲቲ መምህር ነው። ከሚያገኘው ደሞዝና ጓደኞቹን በማስተባበር ድጋፍ የሌላቸውን 20 የኮሌጅና ዩኒቨርሲቲ ተማሪዎችን በገንዘብና የትምህርት ቁሳቁስ በመደገፍ እንደሚያስተምር ይናገራል። ናኮር መልካ ይሄ ወጣት የሚደግፋቸውን ተማሪዎች መካከል ጥቂቱን አነጋግሮ ተከታዩን ጠንቅልኮልናል።
ጂኔኑስ ፈቃዱ በራሱም ተቸግሮ መማሩ ሌሎች ቤተሰብ አልባ የሆኑ ወይም ቤተሰብ ያላቸውም ለማስተማር አቅም የሌላቸውን ተማሪዎች በቻለው መጠን ለማገዝ እንዳነሳሳው ይናገራል። በአሁኑ ጊዜ በእርሱ የሚደግፉ ተማሪዎችን በተመለከተ ማጫውቶኛል።
በመጀመሪያ ዲግሪን እንድሽማር የተለያዩ ልጆችን ከተለያዩ የተቸገሩ ልጆችን ሰብስብ የሚችለው ነገር ከሰዎቹም ይሁን ከተለያዩ ካገኘሁትን ነገር እየረዳው ነበር እና እንዲሁም ማረሚያ ቤት ያላቸው ሰዎችን እዛ ዩኒቨርሲቲ ተምሬ ወደ ማታ ማታ ደግሞ ወደዛ ሲመለስ እነሱን ባገኘው እየረዳው ነበረ። ግን ከሁሉም በላይ የኔሽን ኮኦርዲኔሽን ጀመርኩት። ሁለተኛ ዲግሪን በጅማ ዩኒቨርሲቲ ሲማር ሀያ ልጆች ነበረኝ እና የማልተምራቸው ድጋሚ ያሉት የጅማ ዩኒቨርሲቲ እየረዳቸው ነበሩት ልጆችን። አሁንም ካገኘው እየረዳው እዚህ ደግሞ ይህን ያሉ ከወለጋ ዩኒቨርሲቲም ከተራ ኮሌጅም ዘንድሮ 5 ተማሪዎች ከወለጋ ዩኒቨርሲቲ ነበረኝ።
ጂኔኑስ ወገኖቻችንን ሁሌም ሌሎች ከውጭ ሀገር መጥተው ወይም መንግስታዊ ያልሆኑ ድርጅቶች እንዲደግፉልን መጠበቅ የለብንም ይላል። ሰውን ለመርዳት ሰው መሆን ብቻ በቂ ነው ሲልም ይናገራል። ተማሪዎቹን ለመርዳት ስለሚያከናውናቸው ተግባራትና ከዚህ ማገኘውት ያለውን እንዲያስረዳል።
ከሰዎቹም ከሴቶቹም ከተማሪዎቹም ከሰራተኞቹም ከሆስፒታል የሚገኙ ከዶክተሮችም ለሚኘት እየጠየቁ ለእነሱን እየረዳው ነበረ እስከሚችለው ማለት ምንም ማገኘው ከትውልዱ አንድ ሰው ተምሮ ትምህርቱን ጨርሶ የሆነ ስራ ሲያገኝ ወይ ደግሞ የፈለገውን ቦታ ሲደርስ የማይንድ ሳቲስፋክሽን ወይ ሞራል ሳቲስፋክሽን ነው። አላማውን ግብ ሲያደርስ በጣም ነው የሚያስደስተን። ስለዚህ ከሁሉም በለሚያጉም ሲማሩም የሆነ ትምህርታቸውን ጨርሶ በቃ እናመሰግንሃለን እንደ አባታችን እንደ ታላቅ ወንድማችን ስለምትረዳን ይሁ በአንተ መኪና ሲባል በቃ አንተም ደስ ይላል እና ከዛ በላይ ለመስራት እነሳሳለን።
በጅማ መምህራን ኮሌጅ የሶስተኛ ዓመት ተማሪ የሆነው ሸለመ ቤተሰቦቹን በልጅነቱ ማጣቱንና ተቸግሮ በመማር ለኮሌጅ ቢበቃም መምህር ጂኔኑስ ድጋፍ በማጣቴ ላቋርጠው የነበረውን ትምህርት እንድቀጥል ረድቶኛል ይላል። ጂኔኑስ ታላቅ ወንድም ሆነኝ ሲልም ይናገራል።
ታላቅ ወንድምም የለኝም። ለቤተሰብ ታላቅ ነበርኩ። እግዚአብሔር ታላቅ እንደሰጠኝ አድርጌ ነው ማለት ነው። እኔ አሁን ተማሪ ነኝ። እንደኔ ናይት ተማሪ የሆኑ ከፍለው ይማሩ አሉ። ከቤት ክራይ ለገደብ አንዳንድ ነገር ወጪ ምናምን ግራ ሲገባኝ በቃ እነሱ ስደውየው ቢያስገኛለሁ። እንደ የቤት ክራይ የምትከፍለው ነገር ካለ ትምህርት የምትከፍለው ካለ ንበለውም ካገኘ ያው ትምህርት ያስቸግረኝ። ሌላም ደግሞ እኔ አሁን እንደራሴ አንድ ምረዝ የማምነው የሆነ ሰው በቃ እንድትቸግሩ እንኳን ወደ እኔ ብመጣ
ተማሪ ሹሜ ደግሞ አባትና እናት ሆነኝ ስትል እንዲህ ትገልጸዋለች። መጀመሪያ ወደ ኮሌጁ ስገባ የሚረዳኝ አንድም ሰው አልነበረኝም። አባትም ሆነ እናት የለኝም። የምማርበት ገንዘብ አጥቼ ትምህርቴን ለማቋረጥ የመጨረሻው ደረጃ ላይ ደርሼ ነበር። እናም አገኘኝ። አትጨናነቂ አለኝ። ከኔ ውጪ ሌሎች ሀያ ልጆችን እየረዳ ነው።
የምንበላውን የምንጠጣውን ለትምህርት ቤት የሚሆን ክፍያ የሚከፍላል። የቡና ወጪ እንኳን ሳይቀር እሱ ነው የሚሸፍንልን። ልክ እንደ አባት እናት የሚሆንልኝ ለኔ ብቻ ሳይሆን ለሌሎችም ጭምር።
ዲኔኑስ ከጓደኞቹና ይህን በጎ ተግባር ከሚደግፉ ሰዎች ጋር በመሆን ትውልድ ለትውልድ የተባለ በጎ አድራጊ ድርጅት ለማቋቋም ህጋዊ ሂደት መጀመራቸውን ይናገራል። በሚቀጥለው የትምህርት ዘመንም ለ120 ተማሪዎች የትምህርት መርጃና ሌሎችን ቁሳቁስ ድጋፍ ለማድረግ መዘጋጀቱን በመግለጽ ስለወደፊት አላማውም ተከታዩም ብሏል።
ያንስ ለ120 ተማሪዎች ወደ 50 ተማሪዎች ማረሚያ ቤት ላላቸው እዛ ማረሚያ ቤት 1-12 ክፍል አለና ለነሱ ለማዳስ ስራ ጀምረናል። ተጨማሪም ቴክኒክና ሙያ ማረሚያ ቤት ላላቸው እዛ ምንማሩም ቴክኒክ ታራሚዎች ለነሱ ደግሞ ቢያቱታና መነጸር ልንገዛ ስለናልና ይሄን እየሰራን ያለነው ሰራተኞችና እዚህ ከተማሪዎችም አሉ። ይሄ ፊቸር አላማችን የታወቀ ነው። እዚህ ሰክተር ላይ አሁን በሌጋሊቲ ላይ በሰፖርት ላይ በካውንስሊንግ ላይ ብዙ ሰዎችን እየፈለግን ነው። ስለዚህ ኒር ፊቸር አላማችን ያ ጀነሬሽን ፎር ጀነሬሽን ቻሪቲ ከመንግስት ጋር ሆነን ሌጋላይዝ አድርገን ከነሱ ጋር እየሰራን ቢያንስ እንደተባለው ለመጀመሪያ ጊዜ 100 ተማሪዎች ሁሉንም ነገር ችለን ለማስተማር ነው። ተማሪዎች ብቻ ሳይሆን አሁን ነቀደው ብዙ ህጻናት አባትና እናት አልባ ስለሆኑ እነሱንም ቢያንስ በኤችአይቪ የሞቱት ልጆችን በማስተማር እንዲሁም እድሜያቸው የሄዱት ምንም እርዳታ የሌላቸውም ቤት የሌላቸውም እነሱም አንዳንድ ነገሮች ፋሲሊቴት በማድረግ እንዲሁም በማረሚያ ቤት ያለው ተማሪዎችን ይሁን ሌሎች እርዳታ የሌላቸውም ማርዳት በተጨማሪ ደግሞ አንዳንድ የምናስበው ሆስፒታል ላሉ መድኃኒት መግዣ ያጡም እነሱን ፕሮሞሽን እየሰራን እዚህ ከቀይ መስቀል ጋር ሆነን በምክርም ይሁን በገንዘብ ይሁን በተቻለ ነገር መስራት ነው።
ለአሜሪካ ድምጽ ሬዲዮ ናኮር መልካ ካምቦ።
ረጅም ዓመታት አፍሪካን ያስተራት የስቃይ ሰንሰለት ዛሬ በኔና ነው ይፈተሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አዘን ሰብዘናል።
አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ @ቪኦኤአምሃሪክ እንዲሁም በትዊተርም #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ላይክ አድርጉን።
በጤና ያገናኘን። አቋረጥኩ ሲሄዱ ሰዓታችን እያለቀ ስለሆነ ነው። በሙዚቃው እንሰናበታለን። የደንገረመውን ሀብታሙ ስዩም አብረናችሁ ነበር። ሞክቢል ያበረው ነበር የዛሬ አቀናባሪያችን።
መልካም ምሽት።
ዋሽንግተን ራዲዮ ነው የሰገለ አሜሪካት